Voice of America.
እንደምናመሸሽ ኢትዮጵያ ከአሜሪካ ድምጽ ራዲዮ ጣቢያ ዛሬ ጥር 29 2008 ዓመተ ምህረት እሁድ ከምሽቱ 3 ሰዓት ሆነ አዲስ አበባ ላይ። እኛም ከዋሽንግተን ዲሲ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከተፍ ብለናል። እናንተ ደጅ ላይ ጆሮአችሁ አጠገብ ዛሬ ጽዮን ግርማ አብራኛለች ስቱዲዮ ውስጥ። ጽዮን እንደምናመሸሽ።
እንዴት አመሸ ሰለሞን?
ጽዮን ምናልባት በማስተናገዱ ብዙ ማብራኝ ባትቆይም፣ ነገር ግን በዝግጅቶችና በቅንብሩ አብረን ነው የምናመሸው። ድንቅ ድንቅ ዝግጅቶችን ይዘናል። በነገራችን ላይ ከኮንሶ ያነጋገርናቸው ሰዎች ነበሩ ቅሬታ አላቸው። ትንሽ የአካባቢያችን ሕዝብ ራሱን በራሱ ለማስተዳደር ያቀረበው ጥያቄ በክልሉ ባለስልጣናት ተቀባይነት አላገኘም ብለዋል። ያንን ተከትሎ ደግሞ በአካባቢያችን ወታደሮች ሰፍረውብናል እያሉ ነው።
ልዩ ኃይሉ አንዳንድ ጊዜ የኃይል እርምጃ እየወሰደ ሰዎችን የመምታት፣ የመደብደብ፣ ንብረት ሞተር ያሉትን መኪናዎችን የመቀማት የመሳሰሉትን ነገሮችን ቢያደርግም ህዝቡ አሁንም ቢሆን ጥያቄ ፈሩን እንዳይፍትና እንዳይበላሽብኝ ብሎ በትዕግስት ነው ይህን ነገር እየተከታተለ ያለው።
እኚህ የሰማችኋቸው አቶ ገመቹ ደንፌ ይባላሉ። ከኮንሶ አካባቢ ህዝብ ወክሎናል የሚል ኮሚቴ አባል ናቸው። ከእሳቸው ጋር የተደረገ ቃለ ምልልስ አለን፣ ከዜናው ቀጥሎ እናቀርብላችኋለን። ሌሎችም በርከት ያሉ ድንቅ ድንቅ ዝግጅቶች አሉን። አብራችሁን ቆዩ። ወደ ኋላ ቀመስ ቀመስ እናረጋችኋለን። ማዝናኛም አይነት ነገር አለን፣ ሙዚቃም ይዘንላችኋል። የማስተናግዳችሁ ሰሎሞን አባተ ነኝ። አብራችሁን ቆዩ። አሁን ዜና እናሰማችሁ። በቅድሚያ
እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ሰሜን ኮሪያ የረጅም ርቀት ሮኬት ወደ ጠፈር ስለማምጠቋ ጉዳይ አስቸኳይ ዝግ ስብሰባ አድርጓል። የሰሜን ኮሪያ ድርጊት በሰፊው እየተወገዘ ነው። ሰሜን ኮሪያ ሳተላይት ያለችው ሮኬት ከቻይና ጋር በሚዋሰነው ሰሜን ምስራቅ ድንበር ላይ ከሚገኘው ሳተላይት ማምጠቂያ ተቋሟ ያመጠቀችው ዛሬ ማለዳ ነው። ወሬው እንደተሰማ ከዓለም ዙሪያ ነቀፌታዎች ቀርበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ሰሜን ኮሪያ የጸጥታ ምክር ቤቱን ውሳኔ በመጣስ የቦሊስቲክ ሚሳይል ቴክኖሎጂን ተጠቅማ ማምጠቋ በጽኑ የሚወገዝ ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እና የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ዋና ጸሐፊ ጄንስ ስቶልተንበርግ ተመሳሳይ መግለጫ አውጥተዋል። ደቡብ ኮሪያና ጃፓንም አውግዘውታል። ቻይና በበኩሏ ድርጊቱ በኮሪያ ባህረ ገብ መሬት ላይ ያለውን ውጥረት ያባብሳል የሚል ስጋት በማሰማት የሚመለከታቸው ክፍሎች ሁሉ እንዲረጋጉ ጥሪ አቅርባለች። ሰሜን ኮሪያ ሳተላይት ወደ ጠፈር እንዳመጠቀች ካስታወቀች በኋላ ደቡብ ኮሪያና ዩናይትድ ስቴትስ ታድ የተባለውን የሚሳይል መከላከያ መሳሪያ ስለመትከል ጉዳይ በኦፊሴል እንደሚነጋገሩ ታውቋል። የሁለቱ ሀገሮች ወታደራዊ ኃይሎች በጋራ ያወጡት መግለጫ በኮሪያ ባህረ ገብ መሬት ታድን በተቻለ ፍጥነት ስለ መትከልና ስለ ተግባራዊነቱ እንደሚነጋገሩ ገልጸዋል። የዩናይትድ ስቴትስ ሚሳይል መከላከያ አገልግሎት እንደሚለው ታድ የተባለው የሚሳይል መከላከያ መሳሪያ በህዋና በህዋ ውጭ ያሉት ቦሊስቲክ ሚሳይሎችን ጠልፎ ለመምታት ይችላል። ታይዋን ውስጥ በብዙ ሺህ የሚቆጠሩ የመድን ሰራተኞች ታይናን ከተማ ላይ በደረሰው ከባድ ርዕደ ምድር ባስከተለው የስብርባሪዎች ክምር ውስጥ በህይወት የተረፉ ሰዎች ካሉ እየፈለጉ ነው። ባለሥልጣኖች እንደሚሉት ትናንት በከተማይቱ በተከሰተው በ6.4 የሚለካው ርዕደ መሬት ቢያንስ 24 ሰዎች ሞተው ከ500 በላይ የሚሆኑት ደግሞ ቆስለዋል። የአልጄሪያ መንግስት የሀገሪቱን ዲሞክራሲ ለማጠናከር የሚችል ህገ መንግስታዊ ለውጦች አድርጓል። ፕሬዚዳንታዊ ስልጣንን በመገደብ የሀገሪቱ ምክር ቤት ስልጣን ከፍ እንዲል የሚያደርግ ለውጥ ይገኝባቸዋል። ተቃዋሚዎቹ ግን ትርጉም ያለው ለውጥ ያመጣ እንደሆነ ይጠራጠራሉ። የለውጡ እቅድ ትላንት የጸደቀው በ499 የምክር ቤት አባላት ድጋፍ ሲሆን 16 አባላት የድምፅ ተአቅቦ አድርገዋል። በርካታ ተቃዋሚ የምክር ቤቱ አባላት ድምፅ ላለመስጠት በመወሰን አልተሳተፉበትም። ህገ መንግስታዊው ለውጥ የፕሬዝዳንትነት ስልጣን በሁለት ጊዜ ምርጫ ብቻ እንዲወሰን ያደርጋል። ፕሬዝዳንቱ በምክር ቤቱ የብዙሃንነት ቦታ ካለው ክፍል ጠቅላይ ሚኒስትር እንዲመርጡ ደንግጓል። ተቃዋሚዎች ወገኖች ለውጡ አንዳንድ አዎንታዊ ነገሮች ቢኖሩትም የገዢው የቡትፍሊካ ፓርቲና የወታደራዊ ኃይል ተጽዕኖን ሊቀንስ የሚችል ሀቀኛ የፖለቲካ ለውጥ ይጎድለዋል ይላሉ። ሶማሊያ ውስጥ ባለፈው ማክሰኞ መንገደኞችን ያሳፈረ አይሮፕላን በረራ ላይ እንዳለ ሲፈነዳ ለሞተው ሰው ሁለት ወታደራዊ መለዮ የለበሱ ሰዎች ላፕቶፕ ኮምፒውተር ሲያቀብሉት በአይሮፕላን ማረፊያው የጸጥታ ጥበቃ ካሜራ እንደታየ የሶማሊያ ባለሥልጣኖች ገልጸዋል። ብሔራዊ ስለላ አገልግሎት ሁለት ሰዎች በድብቅ ለተሳፈረው ሰው ሲያቀብሉ የሚያሳይ የተቀረጸ የጸጥታ መረጃ አለው። ኮምፒውተሩን የተቀበለው ሰው ደግሞ በፍንዳታው ምክንያት በአይሮፕላኑ በተፈጠረው ቀዳዳ ወድቆ የተከሰከሰው ሰው እንደሆነ የሶማሊያ ካቢኔ ቃል አቀባይ አብዲ ሰላም አህመድ አቶ ለአሜሪካ ድምጽ ሬዲዮ የሶማሊኛ አገልግሎት ጠቁሟል። አንድ የሶማሊያ የስለላ አገልግሎት ባለሥልጣን ለአሜሪካ ድምጽ ሬዲዮ በተናገሩት መሰረት የሞቅዲሾ አይሮፕላን ማረፊያና የዶዋሎ አየር መንገድ ሰራተኞች ለምርመራው ከተያዙት መካከል ናቸው። አድማጮች፣ የምሽቱ ፕሮግራም ዜናችን እዚህ ላይ አበቃ።
እናመሰግናለን ለዜናው። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ ደግሞም በናይል ሳትም ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች፣ እሁድ ጥር 29 2008 ዓመተ ምህረት ነው። በነገራችን ላይ ስለ ኢትዮጵያውያኑ የኮራ እጩዎች ሰምተዋል?
ካሸነፍን ደግሞ በኢትዮጵያ ስም አሸንፈን ከተመለስን ትልቅ በጣም ደስታ ነው የሚሰማኝ። የሀገራችን ሙዚቃ ሪፕሬዘንት አድርገን አሸንፈን መመለሱ ነው። በዚህ ሰዓት ማቀው
እቺ አቢላቀው ነች። አሁን የሰማችኋት ከ7 ሚሊዮን በላይ አድማጭ በኢንተርኔት አድምጧታል። የዘንድሮ የኮራ ሽልማት እጩ ነች። በነገራችን ላይ ቴዲ አፍሮም ታጭቷል። በምሽቱ አቢንና ጸደኒያ ገብረ ማርቆስንም ይዘንላችኋል። ለምን ጸደኒያን ያዝናት? የአንድ ዘመን አሸናፊ ነበረች እኮ እሷም። ለማንኛውም የሚሉትን እንሰማለን። ዶክተር መረራ ጉዲናም በቅርቡ ስላወጡት መጽሐፍ አብረን እንዝለቅ። አድማጮች፣ ቀደም ሲል ወደ አነሳንላችሁ የኮንሶ ጉዳይ እንለፍ። የኮንሶ ሕዝብ ራሱን በራሱ ለማስተዳደር ያቀረበው ዞን የመሆን ጥያቄ በክልሉ ባለሥልጣናት ተቀባይነት ያለማግኘቱን ተከትሎ ልዩ ወታደራዊ ኃይል ሰፍሮብናል ብለዋል የአካባቢው ተወካይ ነን ያሉ ሰዎች። ከአካባቢው ወደ አሜሪካ ድምፅ ስልክ የደወሉ የአካባቢውን 50,033 ሰው ፊርማ አሰባስበው በቀበሌዎችና በወረዳ ምክር ቤት የጸደቀ የዞን ጥያቄ ተቀባይነት እንዳላገኘ ሕዝቡ የወከለው ነው የተባለው ኮሚቴ አባል ናቸው የገለጹልን። የደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መስተዳድር ባለሥልጣናት የዞን ጥያቄው አይፈቀድም ከማለታቸውም በላይ በእስራት ሕዝቡን እያንገላቱት ነው ብለዋል። ሌሎችም እንቅስቃሴዎች እንዳሉ ተናግረዋል። ላለፉት በርካታ ቀናት ባለሥልጣናቱን ለማነጋገር ብዙ ጥረት አድርገናል፣ አልተሳካልንም። ለጊዜው እናዝናለን። የክልሉን ምክትል ርዕሰ መስተዳደር አቶ ክፍሌ ገብረ ማርያምን ለማነጋገር ተደጋጋሚ ሙከራ አድርገናል፣ ስልካቸው አልተነሳም። የክልሉ አፈ ጉባኤን አቶ ለማ ገዙማን አግኝተናቸው ነበር። ስብሰባ ላይ ነኝ ብለው መልስ ሰጥተውን ነበር። በኋላ ግን ደጋግመን ደውለን ነበር፣ ስልካቸው የእሳቸውም ከዛ በኋላ አልተነሳም፣ ልናገኛቸው አልቻልንም። ኮንሶ ስላለበት ሁኔታ ሕዝቡ የወከለው ኮሚቴ አባል አቶ ገመቹ ደግፌን ግን ይዘናል። ትዝታ ብላቸው አነጋግራቸዋለች።
ጤና ይስጥልኝ አቶ ገመቼስ።
አቤት። አቤት።
እንደምን አሉ? ከአሜሪካ ድምጽ ራዲዮ ነው የምደውልሎት።
እሺ፣ እሺ። እግዚአብሔር ይመስገን በጣም ደህና ነኝ።
እሺ፣ በጣም ጥሩ። ምንድን ነው የሚካሄደው እዛ ኮንሶ?
ኮንሶ በአሁኑ ጊዜ በከፍተኛ ቀውጢ ውስጥ ነው ያለችው። አንድ ወቅት በእናንተ ሚዲያም የተላለፈ ነበር ኮንሶ ራሱን በራሱ ለማስተዳደር ዞን መጠየቁ። ያንን ተከትሎ ጥያቄውን ያው ወደ 50,033 ሰዎች ተፈራርሞ ይህን ጥያቄ ለመንግስት አቅርቧል፣ ለክልል መንግስትና ለፌዴራል መንግስት። ከዛ በኋላ እንደገና ደግሞ በታች ባሉት ቀበላት ምክር ቤት አጸድቋል። እንደገና በታህሳስ 9 ቀን 2008 ዓ.ም በወረዳው ልዑላዊ ምክር ቤት አጸድቋል። ከዛ በመነሳት ነው ይህንን ክልሉና ዞኑ በአንድ ላይ በመተባበር ማለት ነው ይህንን ጥያቄ የኮንሶን ጥያቄ ስለማይቀበሉ ያን ሉላዊ ህዝብ ምክር ቤት ያጸደቀውን ህገወጥ ለማሰኘት ብሎ በወታደር ኃይል በመጠቀም በልዩ ኃይል በመጠቀም ይህንን ጥያቄ ለመቀልበስ ያው ኮንሶም በአሁኑ ጊዜ ወረው ይገኛሉ።
መቼ ጀምሮ ነው ይሄ ግጭት ነው ምንድን ነው? ወታደሮች ተላኩ ወደ እናንተ?
አሁን ወደ ግጭት አላመራም፣ በህዝቡ ትግስት ነው። ምክንያቱም ህዝቡ ይህንን ጥያቄ ሲጀምር ምንም አይነት ቆሽታ ላለማሰማት በሰላማዊ መንገድ ጠይቆ የጠየቀውን ጥያቄ ምላሽ ለማግኘት ብሎ ነው ህዝቡ መጀመሪያ ነው ጥያቄውን ሲያቀርብ ቃለ ተግባባው። ከዚህ የተነሳ ልዩ ኃይሉ አንዳንድ ጊዜ የኃይል እርምጃም እየወሰደ ሰዎችን የመምታት የመደብደብ፣ ንብረት ሞተር ያሉትን መኪናዎችን የመቀማት የመሳሰሉትን ነገሮችን ቢያደርግም ህዝቡ አሁንም ቢሆን ጥያቄ ፈሩን እንዳይፍትና እንዳይበላሽብኝ ብሎ በትግስት ነው ይህን ነገር እየተከታተለ ያለው።
እሺ፣ አቶ ገመችስ እርሶ ኮሚቴ እንደሚወክሉ ነው ጥቆማ የደረሰንና ስለ ኮሚቴው ይንገሩን እስቲ። እንዴት ተመሰረተ? መቼ?
ኮሚቴው የተመሰረተው መስከረም 29 ቀን ነው። ይህንን አቤቱታ ይዞ መቅረብ የነበረበት የህዝብ ጥያቄ እስከሆነ ድረስ የወረዳው መንግስት መሆን ነበረበት። ነገር ግን በወረዳ መንግስት ላይ የነበሩት አመራሮች ከዞኑ ጋር በመተባበር ይህንን ጥያቄ ሲያወግዙ ስለነበር፣ አስፈላጊም አይደለም ብሎ ስለነበር ህዝቡ ግን ጥያቄ ነው ብሎ ስለተቀበለና ይህንን ጥያቄ ደግሞ ለመንግስት አካል እንዲያቀርቡለት 12 ሰዎችን መርጦ ነበር። 12ቱ ኮሚቴ አባላት አንዱ ነኝ። አላማውም ይህንን ጥያቄ ለመንግስት አካል ማድረስ እና ከመንግስት የተሰጠው ምላሽ በቀጥታ መጥቶ ለህዝቡ ማድረስ እንጂ ሌላ አላማ እንደሌለው ነው የኮሚቴው ተግባር።
አቶ ገመች ሲያዛችሁትን የህዝብ ሀሳብ ስንት ፈረመው አሉ? ስንት ሰው ነው የፈረመው?
በህጉ መሰረት 15,000 ሰዎች ናቸው እንዲፈርሙ የሚፈለገው እንደዚህ አይነት ጥያቄ ለማቅረብ። ነገር ግን የጠየቀው ወደ 50,033 ሰዎች ናቸው። እነዚህ 50,033 ሰዎች የፈረሙትም ከአቅማችን በላይ ስለሆነ እንጂ በዛን ወቅት ለፊርማ ቀርበው የነበረው ወደ 90,000 ህዝብ ነው። በአንድ ወደ ከአራት ከተማ ማዕከል ቀርበው የነበረው ህዝብ።
እሺ፣ አሁን ኮሚቴው ጉዳዩን ይዞ ማጋ ነው የሄደው? መጀመሪያ
ኮሚቴው ጉዳዩን ይዞ ያው ክልል የርዕሰ መስተዳድር ቢሮ እንዲሁም ደግሞ የክልሉ ብሔር ብሔረሰቦች ምክር ቤት ከዛም አልፎ እስከ ደሄድን ጠቅላይ ሚኒስትር ቢሮ የፌዴራል ምክር ቤት የፌዴሬሽን ምክር ቤት እዛ ድረስ ሁሉ አቅርቧል።
እና የተሰጣችሁ መልስ ምንድን ነው?
የተሰጠን ምላሽ ውክልና ተጠይቋል። በአንድ በኩል ይህንን ጥያቄ ይዛችሁ ለመቅረብ ውክልና ማቅረብ አለባቸው ተብሏል። መጀመሪያ ሰነድ ብቻ ይዘን ነበረ ነው እንደገና ደግሞ 15,000 ህዝብ የፈረመበት ብሏል። እኛ ደግሞ ወደ 50,033 ሰዎችን ያስፈረምነው። ከዛ የቀረ ምንድን ነው? ብሔረሰቦች ምክር ቤት የክልሉ ብሔረሰቦች ምክር ቤት ይህንን ጥያቄ እንዲሰጠን ማለትም በጽሁፍ የተደገፈው ወይ ይፈቀድ እንደሆነ ወይ ይከለከል እንደሆነ በጽሁፍ የተፈቀደ ምላሽ እንዲሰጠን ደንብ እናቀርብ አንሰጣችሁ ነበር ያለን። እንደገና ደግሞ አሁንም በሆን ምክር ቤቱ ይህንን ካጸደቀ በኋላ ባለፈው ጊዜ መጥቶ ነበረ ሊያነጋግሩ በመጡ ጊዜ በቀጥታ ነው ምላሹን የሰጡን። አይፈቀድም፣ ይህ ጥያቄ በኢህአዴግ መቃብር ላይ ብቻ ነው ሊመለስ የምችለው የምን ምላሽ ነበረ ተሰጠን። ወል እንደዛም ከሰጣችሁም ጥሩ ነው፣ ምክንያቱም መጀመሪያውኑ ሰምተናል እንደዛ አይነት ምላሽ። እንግዲህ ተወካዮችና ከየቀበሌ ተወከሉ ሽማግሌዎች መጀመሪያውኑ ጠብቀናል። እንደዛ ከሰጣችን ደግሞ ህግ አለ። የደቡብ ክልል መንግስት የብሔረሰቦች ምክር ቤት አዋጅ ቁጥር 60/1995 አንቀጽ 21 ላይ እንደዚህ አይነት ጥያቄዎች በሚቀርቡበት ጊዜ በጽሁፍ ነው ምላሽ የሚሰጠው ነው የምለው። ስለዚህ ህዝቡ የጽሁፍ ምላሽ ነው የጠየቀው። ነገር ግን ይህንን የጽሁፍ ምላሽ ከመስጠት ይልቅ እንደምታየው ከተማ በአሁኑ ጊዜ በወታደር ተወራናለችው። አይደለም ከተማ ብቻ ገጠር ቀበላት በሙሉ በወታደር ተከበው ነው በአሁኑ ጊዜ ያሉት።
እሺ፣ መጀመሪያ እስቲ ማን በቃል እንደዛ እንደነገሩት ይግለጹልኝ። ማን ይባላሉ? ስልጣናቸውስ ምንድን ነው?
አንደኛው አቶ ክፍሌ ገብረ ማርያም ይባላሉ። የክልሉ ጤና ቢሮ ኃላፊና የክልሉ ምክትል ርዕሰ መስተዳድር ናቸው። ሌላኛው ደግሞ አቶ ለማ ገዝቱ ይባላሉ። የክልሉ ብሔረሰቦች ምክር ቤት አፈ ጉባኤ ናቸው። እሱ ጋር ዋናዎቹ እነሱ ናቸው።
እንግዲህ አሁን በአሁኑ ሰዓት ስለ ኮንሶ ወረዳ ብቻ ነው አደለ የምንወያያለ ነው?
አሁን
ወታደሩ እዛ መጥቶ ከመስፈሩ ውጭ ምን እያደረገ ነው?
ወታደሮች መጥቶ እንግዲህ እንደተለመደ ከዚህ ቀደም ህዝብ በሰላማዊ መንገድ ነው ጥሪ ተደርጎለት ወይ ደግሞ አዋጅ ተነግሮ ሰዎች ስብሰባ የሚወጣው። ኦልሬዲ ውይይት ተደርጓል፣ ምላሽ አግኝተናል፣ ምላሹ አይቻልም የሚል ነው። ስለዚህ ዳግም ምን አይነት ውይይት ነው መሰለው? ለምን ነው ለውይይት የምንጠራ? የምን ነው የህዝቡ አሁን ጥያቄ ወደዚህ ወደ እነሱ የምመለሰው? እና እነሱ ይህንን ጥያቄ ለመቀልበስ ወታደሮችን በመላክ ነው ከየቤት በኃይል በማስገደድ ማለት በኃይል በማስገደድ ስብሰባ እንዲገቡ ስብሰባ ለምሳሌ አሁን የቀጠና መሪዎች ስብሰባውን እኛ አንካፈልም፣ ምክንያቱም ኦልሬዲ ምላሽ ሰምተናልና ስብሰባ መካፈል ከዚህ በኋላ አያስፈልገንም ያሉት ሰዎች አጋጣሚ ወደ ስራ ምናምን ከወጡ ምስቶቻቸውን ከህፃናቶቻቸው በመለየት እስር ቤት ማስገባት፣ መንግስት ሰራተኞች ስራ ቦታ ሲሄዱ ኑ በግድ ስብሰባ ካልገባችሁ ብሎ ሰራተኞችን ማስገደድ፣ አልሄድም የሚል ሰው ካለ ደግሞ የእኛ ሰራተኛ አይደለም ብሎ ማባረር፣ ማስጠንቀቂያ መስጠት፣ ደሞዝ እንቆርጣለን ብሎ እንደዚህ አይነት ማስፈራሪያዎች በአሁኑ ጊዜ ያው ከሲቪል ሰርቪስ ውጪ የታገዱ ሰራተኞች አሉ። ከሲቪል ሰርቫንት ህግና ደንብ ውጪ ከስራ ማስታወቂያ ወጣባቸው ሰዎች አሉ። ኦልሬዲ የእኛ ሰራተኛ አይደላችሁም ብሎ ከቢሮ ተባረሩ አሉ በአሁኑ ጊዜ። ስለዚህ ኦልሬዲ ሰራተኛም ቢሮ እየገባ አይደለም፣ በቃ የተረጋጋ ነገር የለም። ተማሪዎች ደግሞ በአሁኑ ጊዜ ፈተና ላይ ናቸው። ተማሪዎችን ተረጋግተው ፈተና መፈተን አልቻሉም። እንዳውም አንድ ፋሻ የሚባል ትምህርት ቤት ሙሉ አንደኛ ደረጃ ትምህርት ቤት ነው፣ ተማሪዎች ፈተና ገብተው እያሉ ሰራዊቱ በኃይል በሚገባበት ጊዜ ፈርቶ ሁሉ ከክላስ ጥለው ሁሉ የሸሹበትና በህዝቡና በመምህራን ማረጋገጥ ወደ ክላስ የተመለሱበት አይነት ሁኔታ ነው ያለው። ስለዚህ ኦልሬዲ ኮንሶ በአሁኑ ጊዜ በጣም አደገኛ ሁኔታ ውስጥ ነው ያለችው። ሰዎች ወዳልተፈለገ ስሜት እንዲገቡ የማድረግ ነገር ነው የሚታየው እንጂ የማረጋጋት በመሰረቱ የእናንተ ምላሽ አይቻልም የሚለው ነገር ስትሰጥ መቆጣት የነበረበት ህዝቡ ነበር። ነገር ግን ህዝቡ ኦኬ፣ ቀደም ሲልም ከእናንተ የጠበቅነው ምላሽ ይሄ ነው። ምክንያቱም ከዚህ ቀደምም በሆነ ምናልባት በምክር ቤት ደረጃ ስትጸድቅ ምናልባት በደቡብ ክልል ይህ የመጀመሪያ ይመስለኛል። እንደዛ አይነት ከሆነ ጥያቄዎች ሌላ ቦታም ይነሳሉ፣ እንደዛ አይነት ነገር ይሆናሉ ከሚል ስጋት ይሁን ህገ መንግስታዊ የሆነ ጥያቄ ነው። በህግ ነው በህገ መንግስቱ መሰረት ነው ተጠየቀው። ስለዚህ በህገ መንግስቱ መሰረት ነው ምላሽ ሊሰጥ የሚገባው። ህገ መንግስቱ አልተሻረም ወይም ደግሞ አልተሻሻለም፣ ለምንድን ነው የሚከለከለው? የምን ነው የህዝቡ ጥያቄና ግፊት?
አዎ፣ አቶ ገመችስ፣ እናንተ ግን ለመደራጀት የፈለጋችሁበት ምክንያት ምንድን ነው? ደቡብ ክልል ወይንም አስተዳደር ስር ሆናችሁ የደረሰባችሁ በደል አለ እንዴ?
የጠየቅ ነው በ2003 ዓ.ም ከዚህ ቀደም ልዩ ወረዳ ናት ኮንሶ። ከ2003 ዓ.ም በፊት ልዩ ወረዳ ነበረች። ነገር ግን ህዝቡ ሳይፈልግ ሳይመክርበት ከታች ድረስ ሳይመክርበት በግፍት በኃይል ነበር ተገደው ዞን የተመሰረተው፣ ሰገን አካባቢ ዞን የሚል የተመሰረተው። ከዛ የተነሳ ህዝቡ መጀመሪያ ነው ዞኑ ለመተካለል ፍላጎት ስላልነበረ የህዝብ ብዛት የቆዳ መሬት ስፋት ስለነበር የተማረ ብዙ ኃይል ስለነበር ራስን ችዬ በዞን መተዳደር ይችላሉ ካልሆነም ከዚህ ቀደም በልዩ ወረዳነት መኖሬ ይበቃኛል የሚል ሀሳብ ነበረው። ተገደው በአመራሮች ግፊት እና ተሳትፎ አማካኝነት ነው በዛ ዞኑ ስለተደራጀው። እንደዛም ሆኖ ግን እስከ 4 ዓመት ድረስ አሁን 5ኛ ዓመት የተያዝንበት ሁኔታ አለ። ከእድገት ይልቅ ቁልቁል ማደግ፣ የንብረት መዘረፍ፣ የበጀት መዘረፍ፣ እልፎም ተርፎ ደግሞ በአሁኑ ጊዜ ቀበላት ራሱ ህዝቡ ሳይመክርበትና ህዝቡ ሳይፈቅድ ወደ 3 ቀበላት ሙሉ በሙሉ ዞኑ ከተማ እንዲጠቃለሉ የተደረገበት ሁኔታ አለ። የኮንሶ ቀበላት ማለት ነው። ህዝቡ ሳይመክርበት ህዝቡ ሳይፈቅድ ሳያማክሩት እንኳን ሳይጠይቁት እንኳን በኃይል እንደዛ ተደረገበት አይነት እውነታ አለ። የኮንሶ ህዝብ ብዛት ከሌሎቹ በእጥፍ በልጦ እያለ ለምሳሌ ሌሎቹ 60,000, 70,000, 80,000 ናቸው። ሌሎች ወረዳዎች አንድ ወረዳ ብቻ ነው ወደ 160,000 አካባቢ የሚደርስ የህዝብ ቁጥር አለው። የኮንሶ ግን ወደ 306,000 ህዝብ ነው ያለው። ያህል ህዝብ ይህ ያለው ዞኑ ላይ ራሱ ያለው የተማረ የሰው ኃይል በስራ የተሰማራው ስታይ ከ400 ምናምን ሰራተኞች 40 ምናምን ሰራተኛ ነው የኮንሶ ይዛለሁ። የኮንሶ ሰው ወደ ዞኑ ለውድድር በሚሄድበት ጊዜ አታስፈልግም ተብሎ ነው የሚባረረው። ስለዚህ ምንም ጥቅም እያገኝበት ሳይሆን በጀት ደግሞ ሙሉ በሙሉ ከግማሽ በላይ ቆርጦ ነው ያለ በጀት ኮንሶ ያስቀሩት። ስለዚህ እድገት ሳይሆን ወደ ታች ማደግ ስለሆነ ወደ ኋላ መመለስ ስለሆነ ኮንሶ አይጠቅመኝ የሚል አቋም ነው የወሰደው በአሁኑ ጊዜ።
እንደው ይሄንን ውይይት የሚያዳምጥ ሰው አቶ ገመችስ፣ ያው ሁላችሁም ኢትዮጵያ ውስጥ በአንድ ሀገር ውስጥ ስለሆነ ያላችሁት ያልተማረ ወገናችሁን አስተምራችሁ በመተጋገዝ አሁን ባለበት ሁኔታ ለምን መቀጠል አልፈለጋችሁም የሚል አመለካከት ሊኖረው ይችላል። እና እርስዎ ምን ይላሉ?
አሁን እኮ እኛም እየተጠቀምን ነው፣ ሌሎችን ጠቅመን ማደግ አለብን እንጂ የእኛ እድገት ወደ ኋላ እያሽቆለቀለና እያየን እየተዘረፍን እያየን ተጽዕኖ እየተደረገብን አይደለም ማደግ አለብን። አሁን እኮ ግልጽ የሆነ ወረራ እኮ ነው በህዝባችን ላይ የንብረት ወረራ፣ የገንዘብ ወረራ
በማን
ቀበላት የመከፋፈል እንደዛ አይነት ነገር በምንም አይነት ሁኔታ ሊስተካከል እንደማይችል ህዝቡ ስለገባው ነው ወደዚህ ጥያቄ ገባው። እነሱም ከኛ ይተከሙ እኛም ከነሱ ይተከምን እኩል ማደግ አለብን እንጂ የኛ እድገት ወደ ኋላ እየተመለሰ ሌላው ደግሞ የሚያድግበት አይነት ምቹ ሁኔታ አይደለም መፈጠር አለበት።
ማን ነው ግን ይሄን ወረራ ያካሂዳል ያሉትን ቢገልጹልኝ።
በዞኑ ላይ ያሉት አመራሮች ናቸው። በዞኑ ላይ ያሉት አመራሮች በአብዛኛው የሌሎቹ ወረዳዎች ለራሳቸው ህዝብ ጥቅምና ለራሳቸው ጥቅም ነው። የኛ የኮንሶ ደግሞ በዛው ተውጧል። አንደኛ ቁጥርም በቁጥር ማነስተኛ ናቸው። ሁለተኛ ደግሞ የአቋም ችግርም አለ። ተመልሶ የራሱን ህዝብ ነው እየተቃወመና የራሱን ህዝብ እድገት ነው እየተቃወመ ያለው። ከዚህ የተነሳ እዛ ላይ የተቀመጡ የኮንሶ አመራሮችን ለእኛ የጠቀሙ ሰዎች አይደሉም። ህዝቡ ስገመግምና የደረስበት እንደዛ ነው።
እሺ፣ አመሰግናለሁ አቶ ገመቺስ።
ግን ትዝታ እንዲታወቅልን የምንፈልገው ምንድን ነው? ህዝባችን በሰላማዊ መንገድ የጠየቀውን ጥያቄ ሰላማዊ የሆነ ምላሽ ከመስጠት ይልቅ አሁን በተለይ መንግስት የህዝብን ጥያቄ አዳምጬ እመልሳለሁ፣ ህዝብን አከብራለሁ፣ ህዝብ የማይፈልገውን ነገር የግድ አላደርግም፣ መልካም አስተዳደር እንዲሰፍን አደርጋለሁ ብሎ በተነሳበት በአሁኑ ወቅት በኢትዮጵያ ውስጥ በአሁኑ ጊዜ የተያዘው የመልካም አስተዳደር ማስተካከል ነው። ነገር ግን በኮንሶ ላይ እንደዛ ወረራ መካሄዱ በእውነት በጣም ዓለም እንዲያውቅልን እንፈልጋለን።
አመሰግናለሁ አቶ ገመች፣ እግዚአብሔር ይስጥልኝ።
አመሰግናለሁ ትዝታ።
የተከበራችሁ አድማጮች እናመሰግናለን፣ ትዝታንም አቶ ገመቹ ደግፌንም። እንግዲህ ከክልሉ ባለስልጣናት መልስ ለማግኘት በምናደርገው ጥረት እንቀጥላለን። ባገኘናቸው ጊዜ ይዘንላችሁ እንመለሳለን። ተከታዩ ዝግጅት ከአንድ በቅርቡ የወጣ መጽሐፍ ጋር ያቆየናል። የኢትዮጵያ ታሪክ ፈተናዎችና የሚጋጩ ህልሞች፣ የኢህአደግ ቁርጦ ቀጥል ፖለቲካ ይላል ርዕሱ። መጽሐፉ ስለ ብሔራዊ መግባባት፣ ስለ ብሔራዊ እርቅ፣ ስለ ኢትዮጵያውያን የሚጋጩ ህልሞችና ሌሎችም ጉዳዮች ሰፊ ትንተና ይሰጣል። ዶክተር መረራ ጉዲና ናቸው ጸሐፊው። ዶክተር መረራ እስከ ቅርብ ጊዜ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ሆነው ሲያገለግሉ ቆይተዋል። ለረጅም ዓመታትም በሀገሪቱ የፖለቲካ ሂደት እየተሳተፉ ያሉ ናቸው። ዛሬም የኦሮሞ ፌዴራሊስት ኮንግረስ መሪ ናቸው። መለስካቸው አመሃ በዚሁ መጽሐፋቸው ላይ አነጋግሯቸዋል። ቀደም ሲል የውይይታቸውን የመጀመሪያ ክፍል አሰምተናችኋል። በሌላ ዝግጅት ተቀናቃኝ አመለካከት ያላቸው ልሂቃን ለሁሉም የምትሆን ኢትዮጵያ በዲሞክራሲ አጀንዳ ዙሪያ የምትፈጠርበትን መንገድ መሻት አለብን ይላሉ ዶክተር መረራ። ሁለተኛውን የውይይታችንን ክፍል ሲጀምሩ
ምንድን ነው በተለይም ሁለቱ የኢትዮጵያ ብሔሮች የሚባሉት እርግጠኛ ነኝ ኢሊቱም ተቀናቃኝ ነው፣ ምንም እንትን የለውም። እነዚህ ሁለቱ ተቀናቃኝ ልሂቃን መሬት ላይ እንዴት ኢትዮጵያ የምትባል ሀገር የሁላችንም ጥቅም እንዴት በጋራ ማስከበር እንችላለን፣ ሁለቱም ቡድኖች ወደ መሀል መንገድ የሚመጡበት ሁኔታ የመፍጠርና በጋራ ዲሞክራሲያዊ አጀንዳ ዙሪያ ሁሉን በኩልነት ልታስተናግድ ዲሞክራቲክ ኢትዮጵያ እንዴት እንፍጠር ወደሚለው ከመሄድ ይልቅ እነዚህ የሁለቱ ብሔረሰቦችን እና ትላልቅ የኢትዮጵያ ብሔሮች የምንላቸውን ጫፎች ላይ ያሉት ኃይሎች እስረኛ አድርጎታል፣ በእኔ ግምገማ ማለት ነው። ስለዚህ በዚህ ጉዳይ ላይ እንዳውም ብዙ ጥያቄ ባለፈው መጽሐፌም ሲቀርብብኝ የነበረ ወይ ነው፣ አሁንም እየቀረበ ያለው ወይ ነው። በድፍረትም የኢትዮጵያ ፖለቲካ መፍትሄ ካገኘና መሰረታዊ ደረጃ ችግሮቹን ለመፍታት ከፈለግን ግን ይህንን መጋፈጥ አለብን። ይሄ ሁለቱም ትላልቅ የኢትዮጵያ ብሔሮችን እንመራለን፣ ፖለቲካ ድጋፍ አለን፣ እናደራጃለን፣ እናንቀሳቅሳለን የሚሉ ኃይሎች ቁጭ ብሎ ብሔራዊ መግባባት እነሱ መሀልም እኮ ብሔራዊ መግባባት ያስፈልጋል፣ ከመንግስት ጋር ብቻ አይደለም ያስፈልጋል። ቁጭ ብሎ የጋራ አጀንዳ አንዱን በማይሆን መንገድ የማይጎዳ ሌላውንም በማይሆን መንገድ የማይጠቅም ብሔራዊ አጀንዳ ላይ መግባባት አለበት በመሰረታዊ ጉዳዮች። ኢህአዴግም 24-25 ዓመት የኖረው ከፋፍሌ ግዛ ሴራ 24-25 ዓመታት የቆየችው አንዱ በእነዚህ ሁለቱ ትላልቅ እንትኖች መሀል አርቢትሮ ሆነ።
ግን ለነገሩ በእርሶ ላይ በዚህ ጉዳይ ላይ ተደጋጋሚ ጥያቄ የሚነሳው እኳ ለአማራ ወይንም ለኦሮሞ ሳይል በመሀል ከኦሮሞም ይሁን ከሌላ ብሔረሰብም ይሁን ከአማራም ይሁን ኢትዮጵያ ብለው የሚነሱትን በሙሉ የሚፈረጇቸው እንደ አማራ ነው፣ ይሄ ትክክል ነው ወይ ኢትዮጵያዊ ነኝ ብሎ ወይም የኢትዮጵያ ብሔረተኛነት ብሎ የሚነሳን ኃይል ለምንድን ነው በግድ እዚህና እዚያ የሚፈረጁት የሚል ነው።
ፖለቲካ ስትተነትም ምንድን ነው ዋና የቅራኔ እንትኖች ምንድናቸው ነው? ዋና የቅራኔ መሰረቶች ምንድናቸው ነው? ልዩነቶች ምንድናቸው ነው? አለበለዚያ እኮ ኦሮሞ ሆኖ ከአማራ በላይ ለኢትዮጵያ አንድነት ከአድዋ ጀምሮ ከምን ጀምሮ አሳይቻለሁ እኮ መጻፌ ላይ ምንም እንትን የለውም። ዋናው ጉዳይ ግን ያንን የመረዳቱ ነው። መሰረታዊ የቅራኔ የልዩነት
የልዩነት አክሲስ ወይ ምዛቢያው
የትኛው? አዎ ይሄን ነው የምንጠለጠለው ነው እንጂ አሁን አንድነት ውስጥ ማቃቸው ሰዎች ነበሩ። አንዳንዶቹ ጓደኞቼ ናቸው። አሁን አማራ ያለው ነው ቅንጅት ውስጥ ነብራን ወጋ እንደምን የሚታወቃሉ። ዋናው ጉዳይ ግን የቅራኔው መንጠጣያው የት ነው? ስለዚህ ነው እነዚህ ሁለቱን የማነሳው በዋናነትም የቅራኔው ተጠያቂዎች ስለሆኑ ነው። በሚዛን ሳስቀምጥ ሁለቱ የበለጠ ገዩ ፓርቲ እዛ እንዳለ ሆኖ የበለጠ ቅራኔው ለመፍትሄውም አስፈላጊ ስለሆኑ ነው በስማቸው መጥራት የፈለግኩት። በተለይ በኔ ያኑት ደረጃ ያለው ሰው በስም ካልጠራው ዝም ብሎ ዘላለም የችግሩም የምኑም በድፍረት ሳንነጋገር ዝም ብለን ስንደናቀሩ መኖር ነው። ከዚህ ውጪ መፍትሄ እየታየኝ አይደለም። እኔ በየፈረንጅ ሀገሩ ምን ምን ከምናደርግ ተከባብረን እንዳውም ፈረንጅ ሀገርን ብንኖር ደግሞ እኛን አስከብራ የተከበረች ኢትዮጵያ ለመፍጠር የሚሻለው ይሄ ነው ብሎ እዛ ውስጥ ከስካልገቡ ድረስ ዘላለም 40 ዓመት ቀላል ያልሆነ እኮ መስዋዕትነት ተከፍሏል። እነ ደቡብ አፍሪካ እንደምን እኮ ኢትዮጵያ ከፈለችውን ያክል ደም አልፈሰሰም ለውጥ ለመፈለግ። አፓርታይድ እንኳን የታገሉት ኃይሎች ይህን ያክል ደም አልገበሩም። በቁርጠኝነት ልዩነቶቻችን መሬት ላይ አስቀምጠን በምንግባባው ላይ ተግባብተን በማንግባባው ላይ ደግሞ ኢትዮጵያ ሕዝቦች ነገ ተነጎዳ ይፍቱ።
ሌላው ደግሞ በኢትዮጵያ ስለሚጋጩ ህልሞች ሲያነሱ ከታሪክም ከፖለቲካም እውነታዎችን እየጠቃቀሱ ነው የሚያነሷቸው። እነዚህ እውነታዎች የሚጋጩ ብቻ አይደሉም፣ የሚያጋጩ መሆኗን ለሚያውቁት እንዴት እነዚህ የሚጋጩ ህልሞች የመፍትሄ መነሻ ሊሆኑ ይችላሉ? ይህን ምናልባት ከብሔራዊ እርቅ ካሉትም ጋር ያያይዙልን ይችላሉ?
አዎ እሱ ነው፣ ይገናኛል፣ በትክክል ይገናኛል። ማወቁ ላይ ነው። እኔና አንተ ለምንድን ነው የምንጋጨው? ለምሳሌ ኢህአፓና መኢሶን ለምን ሲጋጩ ነበር? ደርግ ከህወሓት እና ከሻቢያ ጋር ለምን ሲጋጭ ነበር? የችግሮቹ ምንጭ ምንድን ነው ነው መጀመሪያ የታሪክ ጣጣዎቻችንም አሁን ላለንበትም ሁኔታ። በአብዛኛው ለትግራይ ልት ዲሞክራሲ ማለት ተዋግተን ምን ብለን የመጣንን እነሱ የበላይነት የሚታስተናግድ ኢትዮጵያ ዲሞክራሲያዊ ስርዓት ነው ለነሱ። ወይም ደግሞ አማራ ሊቃን የምንለው ብዙ ጊዜ ኢትዮጵያ ድሮ በፈጠረችበት መንገድ ለምሳሌ አጼ ምኒልክን አትንኩብን፣ አጼ ኃይለሥላሴንም በብዛት አትንኩብን የሚሉ አሉ፣ እንዲህ የሚሉ አሉ። ሌሎቹ ደግሞ ያንን የመንካት መብታችን ይጠበቅ፣ እነሱ እኮ ለእኛ እናንተ የምትሉ ጻድቃን አልነበሩም ብሎ የሚከራከሩ አሉ። ሁለቱም የኢትዮጵያ ልጆች ናቸው። ስለዚህ ዲሞክራሲ የሚባለው የዘር ፖለቲካ፣ ፌዴራሊዝም፣ ብሔር ጥያቄ ምን የሚባሉትን ያመጡብን የኢትዮጵያ ተማሪ ንቅናቄ ነው የሚሉ ሰዎች አሉ። አጥብቆ አሁን የሀፓና ሜሶን የሚከሰሱት በዚህ ነው። እናንተ ናችሁ ይህንን ጣጣ ያመጣችሁ፣ እናንተ ባታመጡ ኖሮ እነዚህ በዛ ቀዳዳ ገብቶ እነዚህ አይሆኑ ምን አይሆኑም የሚሉ እኔም ማውቃቸው የግል ጓደኞቼ አማራ ልሂቃን የምትሉ አሉ፣ ምሁራን የታወቁ ዩኒቨርሲቲ ውስጥ የሚያስተምሩ ያንን ስሉ ይሰማለሁ። ያው የመጣው ምንድን ነው እንግዲህ ኢትዮጵያ የዛን ጊዜ በጅምላ ይሄ የስርዓቱ የፊውዳል ስርዓቱ ችግር ነበረው። ሁሉም ወደ ጓዳው ስለገባ ችግሩን ወደ ማየቱ ሳይሆን የዛን ስርዓት ይሻል ነበር እኮ ጃንሆይ እኮ ስርዓት ከነዚህ ጭራቆች እኮ እንዲህ እኮ በተሻለ እንትን ነበር እኮ ወደ ማለቱ ይሄዳል። እነሱም ቢሆኑ እንግዲህ ለዚህ ነው የለም ወደኋላ መመለስ የለም፣ ብንፈልግም ወደኋላ መመለስ አንችልም። ከሞላ ጎደል ኢትዮጵያ ተማሪ ንቅናቄ ላይ ስምምነት ላይ ደርሰናል። ይህ ፊውዳል ስርዓት በተለይ በመሬት ጥያቄ፣ በብሔረሰብ ጥያቄ፣ በምን ጥያቄ ለዛሬቱ ኢትዮጵያ አይሆንም ብለን የደረስንበት ስምምነት የሚያፈርስ ነው። ያ ስምምነት ካፈረሰ ወደኋላ መመለሱ ቀላል አይደለም። አሁንም ቢሆን እንግዲህ ምንድን ነው እዛ ደግሞ ማነቦ በሀቅ ማለት ነው ከጓደኞቼም ከምንም ስንከራከር ስንጨቃጨቅ የማነቦ እዛ ውስጥ በተማሪ ንቅናቄ ጊዜ የደረስነው ስምምነትን የሚያፈርሱ ነገሮችን አይባቸዋለሁ። ወደ ኋላ የሚመለሱ የፊውዳል ስርዓቱ ኢትዮጵያ የተፈጠረችበት መንገድ ጥሩ ነው ባይሉም፣ አንዳንዶቹ ጥሩ ነው የሚሉም አሉ፣ ጥሩ ነው ባይሉም ግን ኃጢአቱን ወይም የሌሎችን ቁስል ላለማየት ትኖች ይታያሉ። ብዙዎች ህይወታቸውም አልፈዋል። እኛ እንኳን ለዚህ በክትናል።
ግን ቅድም ከሚሉት አኳያ ሶሻሊዝም ከሚባለው ወይም ደግሞ የህብረተሰብን ትግልና የህብረተሰብ ውስጥ ያሉ ክንዋኔዎችን ከመደብ አንጻር ከኢኮኖሚ አንጻር ከሚያየው ወደ እያንዳንዳቸው ድንኳን መግባታችን በእርሶ አስተሳሰብ በታሪክ ወደፊት መሄድ ነው ወደኋላ መሄድ ነው?
በትክክል ወደፊት መሄድ ነው የሚለው ያስቸግራል። ወደ ኋላም ተመልሰናል የሚለውም ምናልባት ትንሽ ያስቸግር ይሆናል። ባለበት ርገጥ ይባል ይሻላል። ባለበት ርገጥ ወደ ኋላም ማለት ይጨንቀኛል። ወደፊት ሄደናል እንዳልል ደግሞ እንዳልህን በግልጽ ይታያል። ስለዚህ ከሞላ ጎደል ባለበት ርገጥ ነው። ምናልባት እኔም ደግሞ ምንድነው ኢትዮጵያ ፖለቲካ ኃይሎች ማንታ መንገድ ላይ እንደጠፋ ህፃን መንገድ የተፋባት ህፃን ማንታ መንገድ ላይ፣ ስለዚህ ወደ ኋላ መመለስ ቀላል አይሆንም፣ ወደፊትም መሄድ ቀላል አይሆንም። ወዴትም ብትታጠፍ ያው ስትዋልል ትኖራለህ። ወደ ኋላም ተመልሰናል ማለት በአንዳንድ ነገሮች ይጨንቀኛል።
መልካም። በዚህ መጽሐፎ ሌላው እንግዲህ ሰፊ ስፍራ የሰጡት ስለ ነጻ ማህበራትና ስለ አገዛዝ ስርዓቶች ምላሽ ነው። በተለይም የካቲት 66ቱን አብዮት አስታውሰው የተለያዩ ሁነቶችንም ኤቨንትስ ማለት ነው ተካክሰው ስለ ህዝቡ የተባበረ ትግልን ይናገራሉ። አንድ ምሳሌ ሲጠቅሱ በጊዜው ተራማጅ መምህራንና ተማሪዎች ባልተለመደ ሁኔታ ወደ የጋራ እንቅስቃሴ ውስጥ በፍጥነት የገቡበት ሁኔታ እንደነበረም ትዝ ይለኛል ብለዋል። ይሄ ተመክሮ ለዛሬው ሁኔታ ምን የሚያስተምረው ቁም ነገር አለ?
ተባብሮ የመታገል ሁኔታ ውጤት ያመጣል። ንጉሱን ያወረደው መጀመሪያ ተባበረ የተማሪ ትግል ነው ከሞላ ጎደል። ከዛ ደግሞ የተባበረ የማህመራንም የሰራዊቱም የታክሲ ሹፌሮች ሁሉ ምናምኑ ሲመጣ ንጉሱ የሚጨብጡትን የሚያዙትን አጡ። ስለዚህ የተባበረ ትግል ምንጊዜም የእኛም ተሞክሮ ብቻ ሳይሆን የዓለም ታሪክ ተሞክሮ የተባበረ ትግል ውጤት አለው። ያልተባበረ የተበታተነ ትግል ደግሞ ብታሸንፍም ዋጋ የለው። ለምሳሌ ግብጽ ውሰድ። ጀኔራሉን እኮ ነው መጨረሻ ላይ ያ ሁሉ ወጣት ደንፍሶ ያ ሁሉ ውጤት ካመጡ በኋላ መጨረሻ ላይ የተበታተነ ፖለቲካ ኃይሎች ያልመሩት የተበታተነ ትግል ነበር። ፖለቲካ ኃይሎቹም ደግሞ አንድ ቡድን ብቻ ነው ሻል ያለው። ኋላ ሰራዊቱም መልሶ ነው ወደ ስልጣን የመለሰው። እርግጠኛ ነኝ ሲሲ ከሙባረክ የሚሻል ሰው አይደለም። እሱ አምባገነን ነው፣ እሱም ገዳይ ነው። ሊቢያ ውስጥ የሆነውን ታያላችሁ። ቱኒዚያም ትንሻል የምትለው እሷ ነች። እሷም ለምሳሌ ሲሪያ ውስጥ እንደዚህ አይነት ሁኔታ የተፈጠረው እንደዚህ ነው። ወደዛ ሄደም አሜሪካኖች የሚደግፉት ኢራቅም ሲታይ ምንድን ነው የመንም ያልተባበረ ትግል ስልጣን ላይ ያለውን እንኳን ሀይል ቢያወርድ ውጤት ያለው ስራ መስራት አይችልም። ምክንያቱም ብሔራዊ ስምምነት ያስፈልጋል፣ ብሔራዊ መግባባት ያስፈልጋል የሚለው ለዚህ ነው። ከስልጣን በኋላ ስልጣን ላይ ያለው መንግስት ከወረደ በኋላ አንድ ህዝብ ሰላምም መረጋጋትም ማግኘት አለበት፣ ብልጽግና ማግኘት አለበት። በዛ ላይ መተማመን ያስፈልጋል። አለበለዚያ 1000-2000 የጎበዝ አለቆችን ፈጥረ በአንደኛው ክፍለ ዘመን ሀገርና መንግስት መሆን ልማትና ብልጽግና መሻት ያስቸግራል። መንግስትን ከስልጣን ማውረድ ብቻም ሳይሆን ከዛ በኋላም ላለው አስተማማኝ ለውጥ ለሁሉም የሚሆን የፖለቲካ ስርዓት ለመፍጠር የተባበረ ትግል የተባበረ ውጤት ያመጣል። የተባበረ ውጤት ደግሞ የሁሉም ነው። የአንድ ቡድን የሁለት ቡድን ሳይሆን የሁሉም ነው። ሁሉም በተለያየ ደረጃ ጥቅም ያገኝበታል፣ ይረካበታል። የሚፈጠረው መንግስት የኔ መንግስት ነው፣ እኔም ያመጣሁት መንግስት ነው፣ እኔም ያመጣሁት ለውጥ ነው ወደሚለው ይሄዳል። አሁን እኮ ኢህአዴጉ ትልቁ ችግር ለውጥ አመጣው ይላል፣ የኢትዮጵያ ህዝቦች ደግሞ አመጣልኝ ብሎ እያመሰገኑት አይደለም። ችግሩ እዛ ነው፣ ጣጣ ውስጥ ገባ።
በመጨረሻ እንግዲህ የመጽሐፉ ምዕራፍ መጨረሻ ላይ መጨረሻ አንቀጹ ስለ ተለያዩ ህልሞች ሲናገሩ ቆይተው ስለ ጋራ ህልሞች መናገር ይጀምራሉ። በእርግጥ አብዛኛው የኢትዮጵያ ህዝብ የጋራ የሚለው ወይንም የጋራ ናቸው የሚላቸው ህልሞች አሉት፣ የትኞቹ ናቸው?
እኔ ከሁሉም በላይ ሶስት መሰረታዊ የጋራ ህልሞች አሉ። ለምሳሌ ሁሉም ዜጎች ኢትዮጵያ ምድር ያሉት ዜጎች ወደ አሜሪካ የሚፈልሱት ለምንድን? ለተሻለ ህይወት ነው፣ ለተሻለ ብልጽግና ነው። ስለዚህ ሁላችንም በልጽጋ፣ ሁላችንም በተሻለ ሁኔታ ብታስተዳድር ኢትዮጵያ ብትፈጠር፣ የሚታኖር ኢትዮጵያ ብትፈጠር፣ ከገበሬ እስከ ምሁር፣ ከአርሶ አደር እስከ ምን፣ እኔ የጋራ ህልም ይመስለኛል የበለጸገች ኢትዮጵያን ለማየት ዳቦ በደንብ አብልታ የሚታኖር። ለዚህ እኮ ሄዶ ሰው አሽከር ሆኖ ለብልጽግና ነው። ያውም ግማሹ በረሃ ውስጥ እየታረደ፣ ግማሹ ባህር ሲሳይ ሆኖ፣ ግማሹ የጅብ ሲሳይ ሆኖ ደቡብ አፍሪካ። እነዚህ የሚሆነው እኮ የበለጸገች ኢትዮጵያ ብትኖር ለምንድን ነው ሰው የሚሄደው? እና አንዱ የጋራ ህልማችን መሆን ያለበት እሱ ነው። ሁለተኛ ደግሞ ዲሞክራሲያዊ አስተዳደር ነው። ገበሬዎቻችን እኮ አባ እንትና ይሻላል ብሎ እኮ ይመርጣሉ። ስለ ዘመናዊ ዲሞክራሲ ብዙ እውቀት ብዙ ምናምን አላቸው ማንላቸው፣ ማን ጥሩ እንደሆነ፣ ማን እኩል እንደሚያስተዳድር፣ ማን የተሻለ አስተዳደር እንደሚፈጥር በዛ ደረጃ እንኳን ይታወቃል። በአንዳንድ ባህሎቻችን ደግሞ እንደ ገዳ ስርዓት ኦሮሞ አካባቢ እርግጠኛ ነኝ ከኦፒዶ አስተዳደር 100% እንደሚሻል ብዙ ነገሮች አሉ ማለት ነው። እና ስለዚህ መልካም አስተዳደርን የማይፈልግ ህዝብ የለም። ገበሬም ይሁን ምሁሩም ይሁን መልካም አስተዳደርን በህዝብ ደረጃ ማለት ነው እና የኢትዮጵያ ማህበረሰቦች በመብቱ ከተሰጣቸው ማንን እንደሚመርጡ እንዴት እንደሚመርጡ ማን እንደሚሻላቸው የተሻለ ዲሞክራሲያዊ ስርዓት የተሻለ መልካም አስተዳደር እንበለው መልካም አስተዳደር የማይመኝ ህዝብ የለም። ሶስተኛ ደግሞ መንግስት ራሱ መንግስት የሚባለው የተፈጠረው ሰላምና መረጋጋትን ለመፍጠር ነው። ወደ 2000 ምንሺ ወደ ኋላ እንኳን ብንሄድ እነዚህ የእንግሊዝ የፈረንሳይ የምን ደራሲዎች ስትመለከተው አንዱ መንግስት እንዴት ተፈጠረ ሲባል አንዳንዱ እግዚአብሔር ለሰው ልጅ ፈጠረ የሚሉ አሉ። ግን ዋናው የሰው ልጅ መረጋጋትን በሰላም አብሮ መኖርን ስለሚፈልግ ያንን የሚያስተናግድ የሚያስተባብር ኃይል አስፈልገ። ከዛ ነው መንግስት ይያለ ያደገ ምን ይያለ አሁን በ20ኛውና 21ኛው ክፍለ ዘመን በተለይም ዲሞክራሲ አስተዳደር እየጎላ ይመጣው። ስለዚህ አሁን ሰላምና መረጋጋትን የማይፈልግ ጤናማ የሆነ ህብረተሰብ የለም። ስለዚህ ሶስቱ እኔ ብልጽግና ሁሉም ህዝብ ይፈልጋል፣ መልካም አስተዳደር ወይም በዲሞክራሲ አስተዳደር ብሎ ሁሉም ህዝብ ይፈልጋል፣ ሰላምና መረጋጋትን ህዝቡ በሰላም ወጥቶ ሰርቶ ጥሮ ግሮ ማኖር ይፈልጋል። እነዚህ ሶስቱ ላይ ያለውን የሀገር ፍቅር አንድነት እነዚህ ላይ ያሉትን ትትል ሁሉንም ህዝብ ሁሉንም እንደ ዜጋም እንደ ማንም በግለሰብ ደረጃም በማህበረሰብ ደረጃም በማንም ደረጃ እነዚህ ሶስቱ ነገሮች መሰረታዊ የጋራ ህልሞቻችን ሊሆኑ ይችላሉ ነው ማለት።
ለነዚህ የጋራ ህልሞች ግን አሁን እንደሚያዩት በፖለቲካው ውስጥ እንደሚመለከቱት ለብዙ አመት ያለፈው የሀገሪቱ ታሪክ እንቅፋት አልሆነም? አነባባባችን ቢያንስ
የኔ መጻፍ እኮ ምንድነው የታሪክ ፈተናዎች እኮ የሚለው የዛሬ 100 አመትም የዛሬ ምን አመትም ከዛ ተነስተን እኮ ለምሳሌ አሁን ወደ ኋላ ብንሄድ ወደ 19ኛው ክፍለ ዘመን መጨረሻ ላይ ኢትዮጵያ ጂኦግራፊክ ቅርጿ እንዴት ተፈጠረች የሚባለው በግልጽ እኮ ያሳያል። ለምሳሌ የትግራይ ልሂቃን ሻዋ ስልጣን ወሰደብን ብሎ ለመቶ አመታት ነው የታገለው በግልጽ ቋንቋ ለማስቀመጥ። የኦሮሞ ኤሊት ደግሞ ወደ ሁለተኛ ዜግነት ደረጃ ዝቅ ያለ ነው በዚህ ነው ይላል። ለዚህ ነው ለመቶ አመታት ምኒልክን የሚከሰው። እነዚህ ነገሮች እንግዲህ ምን ነው ያ የኢትዮጵያ የታሪክ ጣጣም አሁንም ቢሆን ከኛ ጋር አለ። ለምሳሌ ትልቁ ችግራችን ዲሞክራሲያዊ ስርዓት የመፍጠሩ ኢትዮጵያ ፖለቲካ ትልቁ መሰረታዊ ችግር ስላለፈው ነገር የጋራ ግንዛቤ የለንም፣ ስለ ታሪካችን የጋራ ግንዛቤ የለንም፣ አሁን ስላለው ችግር የጋራ ግንዛቤ የለንም፣ ለወደፊቱ ኢትዮጵያ ምን ትሆናለች የሚለው የጋራ እይታ የለንም። ለዚህ እኮ ነው እኔ እነዚህ ህልሞች የሚለው ስላለፈውም የጋራ ግንዛቤና የጋራ ትርጉም ካልኖረ አሁን ስላለውም ችግር የጋራ መሰረታዊ የምትላቸው ችግሮች የጋራ ግንዛቤ ከሌለ ለወደፊቱ ኢትዮጵያ ምን ትሁን የሚለው ደግሞ የጋራ ህልም ከሌለ አንድ የጋራ የፖለቲካና ኢህአዴግ እንደምደግምልን የጋራ የፖለቲካና ኢኮኖሚ ማህበረሰብ እንፈጥራለን ብሎ ህልም ነው የሚሆነው። ችግሩ እዛ ላይ ነው። ስለዚህ እነዚህ ነገሮች ላይ ስለ ታሪካችን ከተስማማን ጥሩ ነው፣ ካልተስማማን እኔ የታሪክ ሂሳብ ማወራረዱ ሳንገባ የታሪክ ሰማ ወራደው ሰንገባ ስላሉ መሰረታዊ ችግራችን የተወሰነ መስማማት ከቻልን ቻልን፣ ካልቻልን ግን የተስማማነውን ተስማምተን ያልተስማማነውን ደግሞ ለኢትዮጵያ ህዝብ ውሳኔ መተው። ኢትዮጵያ ህዝብ በፈለገው መንገድ ላመነ ፓርቲ ይሻላል ላለ ፓርቲ ጥሩ ነው ላለ ፓርቲ ሌላው ያ ፓርቲ የማስተዳደር መብቱን መቀበል አለበት። አብዛኛው ህዝብ ድምጽ ያገኘ ፓርቲ ያስተዳድር ብለ ከተስማማ ማለት ነው። እዛ ላይ መስማማት የግድ ያስፈልጋል። ምክንያቱም የጫወታ ህጎች ለራሴ ብቻ አይደለም የሚታወጣው ለሁሉም ነው። ትልቁ ችግራውን ያደግ ለራሱ ብቻ ነው ያወጣው። ሲፈልግ በእጅ ያስገባል እግር ኳስን፣ ሲፈልግ በእግር ያስገባል፣ ሲፈልግ በምን ያስገባል። ለምሳሌ ሌላውን አትነግድ ይላል፣ ለራሱ ቢዝነስ ኢምፓየር ያንቀሳቅሳል። ሌላውን ህግ አክብር ይላል። በቀን ካድሬዎቹ 1001 ጊዜ ይጥሳሉ። እንደዚህ አይነት ነገሮች ሳይሆኑ ህዝቡ በፈለገበት መንገድና ህጉ ላይ ከተስማማን ዲሞክራቲክ ጌም የምንለው ይጋል ከተስማማን ውሳኔው ለህዝብ መተው ነው። ለወደፊቱ እንዴት እንኖር የምንለውም እንደዛው ነው። በአንድ የጋራ ሀገር አብረን እንኖራለን ካል 1 2 3 ብለን ህጎቹን ማስቀመጥ ነው። ለምሳሌ የኢትዮጵያ ተማሪ ንቅናቄ ዘመን የተወለደው ኦባማ የሲቪል መብት ትግል ጊዜ የተወለደ ኦባማ አሜሪካ ውስጥ እኮ የነጭ ቤተ መንግስት የሚባለው ውስጥ እኮ ጥቁር ሰው ፕሬዚደንት ሆኗል። ህጉ ዲሞክራሲ ነው። ስለዚህ የፈለጉትን ያክል ኦባማን ጂንጀሮ ነው ምንድነው የፈለጉትን ቢስሉ አክራሪ ነጮች ማለት ነው ጥቁር ፕሬዝዳንትን ለ8 አመት ተሸክመዋል። ነጮች ባመርጡት ኦባማ በህልም ደረጃም የሚልበት እንትን የለው። ነጮቹ ህጉን ተቀብሏል። በህዝብ ድምጽ የተመረጠ ሰው አሜሪካ ፕሬዝዳንት ይሆናል። ለዚህ ነው ጥቁር ፕሬዝዳንት የነጭ ቤተ መንግስት ገብቶ 8 አመት የገዛቸው። ስለዚህ ነው ምንድነው ህጎቹ ላይ ከተስማማን ለወደፊቱም ህዝቡ እየተነጋገረ እየተከራከረ እየተደራደረም በተለይ ፌዴራሊዝም መሰረቱ ድርድር ነው። ዝም ብሎ ኢህአዴግ ይህንን ሰጥቻለሁ ይህን አድርጋለሁ ብሎ እንደገና ደግሞ መልሶ እየወሰደ እዚህ ይቆርጣል እዚህ ይቀጥላል እዚያ ይቆርጣል እዚህ ይቀጥላል ማለት እነዚህ አይነት ፌዴራሊዝም ሳይሆን ህዝቡ ተደራድሮ አብረን በእነዚህ መሰረታዊ ጉዳዮች ላይ በእነዚህ አይነት ነገር አብረን መኖር እንችላለን፣ መተዳደር እንችላለን። ይሄ እኮ የመሬት ግጭት ምን ግጭት እንትን የሚነሱትም እኮ መሰረታዊ የሆኑ ስምምነቶች ቢኖሩና እንትን መሬቱ ወደ ዘረፋ ባይገባ ኖሮ ይሄ ሁሉ ግጭት አይፈጠርም። እና ወደ መስማማቱ ከሄን ብዙ መንገድ እናሄዳለን።
ስለዚህ ባጭሩ የሚሉኝ የኢትዮጵያ ልሂቃን፣ ምክንያቱም ፓርቲ የሚያመጡት እነሱ ናቸው አብዛኛው፣ በዲሞክራሲያዊ የጨዋታ ህጎች መጀመሪያ ማመን አለባቸው ነው የሚሉኝ።
እዛ ላይ ተስማምቶ የጋራ አጀንዳ መቅረጽ አለባቸው። ፖሊሲያቸው የግድ አንድ መሆን አለበት አይደለም፣ መሰረታዊ በሆኑ የሀገሪቱ ጉዳዮች ላይ የጋራ አጀንዳ ቀርጾ ማንም የማይገፋበት፣ ማንም ልዩ ጥቅም የማያገኝበት፣ ማንም ለብቻ የሚከበርበት፣ ማንም ለብቻ የሚዋረድበት ሳይሆን ሁሉም ዜጎች ተከባብሮ ተቻችሎ የሚኖሩባትን ዲሞክራቲክ ኢትዮጵያ በተለይም በእኩልነት ሁሉንም ዜጎች የምታስተናግድ ኢትዮጵያን ለመፍጠር ቁጭ ብሎ መስማማት አለበት። ኢትዮጵያ ለአንዱ ናት ለአንዱ እንጀራ ልጅ ያን የማትሆንበት ኢትዮጵያን ለመፍጠር እነዚህ መሰረታዊ የሆኑ ቀላል ናቸው ፍላጎቱ ካለ ማለት ነው። ብዙ መንገድ እንጓዛለን የሚል ግምት አለኝ።
በጣም አመሰግናለሁ ዶክተር መራ።
እኔም ለተሰጠኝ እድል አመሰግናለሁ።
ባልደረባይን መለስካቸውንና ዶክተር መረራን አመሰግናለሁ። አሁን የምናልፈው ወደ አጠገቤ ወዳለችው ወደ ጽዮን ይሆናል። ጽዮን እንግዶች አሏት። ወደ ኮራ ሽልማት አርቲስት ቴዎድሮስ ካሳሁን፣ ቴዲ አፍሮ እና አርቲስት አቢ ላቀው በየዓመቱ ለሚካሄደው የአፍሪካውያን የሙዚቃ ውድድር ኮራ ሽልማት ዘንድሮ ታጭተዋል። ኮራ ከተመሠረተበት ከ1994 ዓ ም ጀምሮ 12 ጊዜ ውድድሮች ተካሂደዋል። አስሩ ውድድሮች የተካሄዱት ደቡብ አፍሪካ ውስጥ ነበረ። ባለፉት ሁለት ዓመታት ቡርኪና ፋሶና ኮት ዲቯር ውስጥ ነው የተካሄዱት። የዘንድሮው ደግሞ መጋቢት 11 2008 ዓ ም ወይም በአውሮፓውያኑ ማርች 20 2016 ዓ ም ናሚቢያ ውስጥ ይካሄዳል። 54 የአፍሪካ ሀገሮች በሚሳተፉበት የዘንድሮ የናሚቢያ ውድድር ነው ቴዲ አፍሮ በዝነኛ ድምፃዊ ምድብ ወይም ሌጀንደሪ ሲንገር ዘርፍ፣ እንዲሁም በሴት ምርጥ የባህል ድምፃዊ ቤስት ትራዲሽናል ሚውዚክ ፊሜል አርቲስት ምድብ አቢላቀው የታጩት። አቢላቀው የታጨችበት ሥራዋ የኔ አበሻ የተሰኘ የሙዚቃዋ ክሊፕ ሲሆን ዩቱብ ላይ እስከ ዛሬይቱ ዕለት ከ7.2 ሚሊዮን በላይ ተመልካች ጎብኝቶታል። ይህንን በተመለከተ ጽዮን ወደ አቢላቀው ስልክ መተሽ ነበር። ምን አደረግሽ?
አሁን ደውዬ ነበረ። ምክንያቱም አቢላቀው በተደጋጋሚ ቃለ ምልልስ ስትሰጥ አያታለሁ እና አይናፋር ነገር ናት። ስለዚህ ታፍራለች። ስልክ ደወልኩላትና ሄሎ የሚለውን ድምጿን ስሰማ ዘፈኗን ከፈትኩላትና ረዘም ላለ ሰዓት ጠበቅኳት።
ተጋበዘች ራሷን ዘፈን
ጠጥ ብላ ነው የሰማችው።
ድለኛ ነች። እስቲ
ሄሎ ሄሎ ሄሎ
ሄሎ
ሄሎ
አቢላቀው ድምፃዊት፣ የሙዚቃ ግጥም ጸሐፊ፣ እንደዚሁም ደግሞ ዜማ ደራሲ አቢላቀው።
አቤት። አመሰግናለሁ። ማን ልበል?
ስልክ ደውሎ ዘፈንሽን የሚጋብዝሽ ማን ነው ብለሽ ተደናገርሽ?
አስተነግር በጣም ደስ ይላል።
ጽዮን ግርማ እባላለሁ። ከአሜሪካ ድምጽ ሬዲዮ ጣቢያ ነው የምደውልልሽ።
ሀይ ጽዮን፣ እንዴት ነሽ?
ደህና ነሽ ወይ?
ሰላም ነው። ሰላም ነው። እንዴት ናችሁ?
እግዚአብሔር ይመስገን። መቼም ያለ ምክንያት ደውዬ ዘፈንሽን አላስተማውሽም። የኔ ሀበሻ የተሰኘው የሙዚቃ ስራሽ በቅርቡ የሰራሽው ወደ 7 ሚሊዮን የሚደርስ ተመልካች ዩቲዩብ ላይ አግኝቶ በኮራ የሙዚቃ አዋርድ ላይ እጩ አድርጎሻል። ለቃለ ምልልስ ነው የደወልንልሽ።
እንግዲህ ለቃለ ምልልስ አልመችም፣ በቃ የቻልኩትን እሞክራለሁ።
አዎ፣ ጥያቄ ስትጠየቂ እንደ አሽኩርምም እንደምትይ አይቼሻለሁ ከዚህ በፊት በቴሌቪዥንም።
እኔም ብቻ ዝፈኝ በይኝ፣ ቃለ ምልልስ አልችልበትም። እና
የዚህን ግጥምና ዜማ የሰራሽው አንቺ ነሽ?
ቀጥታ ወደ ጉዳዩ።
አዎ፣ በቀጥታ ወደ ደወልኩበት ጉዳይ ላምራ ብዬ ነው። አንቺ ነሽ የሰራሽው ግጥምና ዜማውን? እንዴት ነው ቪዲዮ ውስጥ የተቀረጸው? እስቲ ንገሪኝ።
አዎ፣ እኔ ነው የሰራሁት ግጥሙንም ዜማውን። ያው እሞክራለሁ ነው የሚባለው፣ ግን ህዝቡ ስለወደደው በጣም ደስ ብሎኛል። ሙዚቃውንም አሸብር ነው የሰራው። ከዛ ደግሞ ያው ቪዲዮውን ለመስራት ከተለያየ ቦታ ነው ቪዲዮ ሹት የተደረገው። ከዛ መርጅ ተደርጎ ነው ኤዲት የተደረገው።
የተለያየ ቦታ ስትየት የተለያየ ሀገር ላይ ተቀርጾ ማለትሽ ነው?
አዎ፣ የልጆቹ ፓርት አለ፣ የኔ ፓርት አለ። የኔ ፓርት አሁን ባርሴሎና ነው የተሰራው፣ የልጆቹ ፓርት ደግሞ ለንደን ነው። ሹት ያደረገው አማን ይባላል፣ ዳይሬክት ያደረገውም አማን ነው። ሁለቱም አማን ነው ስማቸው። የኔን ፓርት ደግሞ ባርሴሎና ነው የተሰራው። እሱ ደግሞ የኔ የአጎቴ ልጅ ነው የሰራልኝ።
ስለዚህ ጓደኞችሽ፣ ቤተሰብ፣ አንቺ ተደምራችሁ የሰራችሁት የሙዚቃ ቪዲዮ ከሰባት ሚሊዮን በላይ ተመልካች አፍርቷል። እንደዚሁም ደግሞ አሁን ለኮራ ሽልማት እጩ ሆኗል። ይሄ ሽልማት፣ ይሄ ውድድር፣ ይሄ እጩ መሆን ምን የሚሰጠኝ ጥቅም አለት ያለሽ?
የሚሰጠኝ ጥቅም ሁሌ ኢትዮጵያ ስሟ ሲጠራ ደስ ይለኛል፣ ሁላችንም ደስ ይለናል። እና እኔ ደግሞ በአጋጣሚ ይሄን የትራዲሽናል ማለትም የአገር ባህል ዘፈን አስወክዬ በመሄዴ በጣም ደስ ብሎኛል። እዛ ላይ ደግሞ በጣም ታይለንት ያላቸው ልጆች አሉ ኢትዮጵያ ውስጥ፣ በጣም ይሄን እድል ማግኘት ያለባቸው ማለት ነው። ለእነሱ ደግሞ ተስፋም ይሆናል ብዬ አስባለሁ። ኢትዮጵያን ስም አስወክሎ መሄዱ፣ ካሸነፍን ደግሞ በኢትዮጵያ ስም አሸንፈን ከተመለስን ትልቅ በጣም ደስታ ነው የሚሰማኝ። የሀገራችን ሙዚቃ ሪፕሬዘንት አድርገን አሸንፈን መመለሱ ነው በዚህ ሰዓት የማውቀው።
ይሄንን ውድድር ለማሸነፍ የሚጠበቅብሽ ማድረግ የሚጠበቅብሽ ነገር ከዚህ በኋላ ምንድን ነው?
ያው የሚጠበቀው ምንድን ነው? እኛ ያው ስራችን ሰርተን እነሱ ፒክ አድርገውታል ዘፋኑ ማለት ነው። ይሄ ስራ ደግሞ እንዲመረጥ ያደረገው ህዝቤ ነው፣ የሀገር ሰው ነው፣ ፋኖቻችን ናቸው። እና አሁንም ከጎናችን እንዳይለዩ ቦት ማድረግ አለባቸው። ቦት ሲደረግ ያው ቁጥር አለ፣ ቁጥሩ 248984000 በዛ ቁጥር የእኛን ኮድ አስገብተው ኮራ አሁን የኔ ኮድ 74 ነው። ኮራ 74 ብለው ቴክስት ማድረግ አለባቸው። በዛ ነው ቦቱ የሚቆጠረው።
ኢትዮጵያውያን ባህላዊ አርቲስት በሚል ኢትዮጵያን ትራዲሽናል ፊሜል አርቲስት በሚል ዘርፍ ነው የተመረጥሽው?
አዎ፣ እኔ የተመረጥኩት በፊሜል ትራዲሽናል በሚለው ዘርፍ ነው። ያው ቴዲም በሌጀንድ ነው የተመረጠው፣ የኔም በ74 የሱ በ156 እና ከህዝቡ ነው የሚጠበቀው። ቮት ከተደረገ የማሸነፉ ቻንስ ሰፊ ነው። ሁለት ድምፃውያን ከአንድ ሀገር ላይ አሸናፊ ቢሆኑ በጣም ያስደስት ነገር ነው የሚሆነው። ስለዚህ አሁን አድማጮቻችንና አድናቂዎቻችን የምንጠይቀው ለሁለታችንም ድምፅ እንዲሰጡ ነው።
ስለዚህ ለተመልካቾችሽ፣ ለእኛም አድማጮቻችን ምረጡኝ ነው እያልሽ ያለሽ? የምረጡኝ ዘመቻ እያደረግሽ ነው?
አዎ፣ የምረጡኝ ዘመቻ ነው። ይሄ እኔ ብቻ ሳይሆን ያው የአገር ሙዚቃ መታወቅ አለበት። በጣም የሚያስደስተው ነገር ትልቅ ፉል የሆነ ካልቸር አለን፣ በጣም የሚያስደስት ካልቸር አለን። እኔ ደግሞ ብዙ ጊዜ ስለ ሀገር መስፈን እወዳለሁ፣ በጣም ደስ ይለኛል። እና በዛ ደግሞ መመረጡ በዛ ካቴጎሪ መግባቴ በጣም በጣም ነው ያስደሰተኝ። እና መመረጡ ተመርጧል። አሁን ቮት ከተደረገ የማሸነፉ ቻንስ ትልቅ ነው።
በጣም እናመሰግናለን አቢ ላቀው። እኛም መልካም እድል እንመኛለን። እስቲ ይሄን ዘፈን በመጋበስ የጀመርነውን ሙዚቃ በመቀጠል እንሰነባበት። ትንሽ ትልናለሽ አብረሽ?
እላለሁ በደምብ። ግን አመሰግናቸዋለሁ እናንተ እድሉን ስለሰጣችሁን።
እስቲ አብረሽ እያንቀደቀሽ ተሰናበችን አድማጮቻችንን።
አሁን ገና አሁን ኑኑኑኑ አሁን ገና ገና አሁን ኑኑኑኑ አሁን ገና ገና
እናመሰግናለን። ሰላሙ
አመሰግናለሁ። ሰላሙ
ጽዮን፣ እንግዲህ ለዚህ ውይይታችሁ አንቺንም አቢንም ላመስግን። መልካም እድል እንመኛለን ለሷም ለቴዲ አፍሮም ኢትዮጵያውያንም።
በነገራችን ላይ ቴድሮስ ካሳሁን ቴዲ አፍሮንም በዚህ ጉዳይ ላይ አስተያየት እንዲሰጠን ጥረት እያደረግን ነው። በእርግጠኝነት ሰሞኑን እናገኘዋለን።
በጣም ጥሩ ነው ጽዮን።
ያለውን አስተያየት ሰጠን
እንጠብቃለን። ወይ እሱ ይደውልልናል ወይ እኛ ያለበት እንደውልለታለን። በጣም ጥሩ ነው ቴዲ፣ መልካም እድል እንመኛለን። ለአንተ እንጠብቀሃለን። አቢ ላቀው፣ ላንቺም መልካም እድል እንመኛለን። ኢትዮጵያውያን አርቲስቶች በኮራ ውድድር ሲጣጩ ይሄ የመጀመሪያው እንዳልሆነ ይታወቃል። ጸደኒያ ገብረ ማርቆስን መቼም ድንቂቱ ጸደኒያ ገብረ ማርቆስ፣ ሸዋንዳኝ ኃይሉ፣ ቴዎድሮስ ሞሲሳ ድንቅ ናቸው። እነዚህ ሁሉ አሁን በሕይወት የሌለችው ሚኪያ በኃይሉንም እናውቃታለን፣ እናስታውሳታለን። እንዲሁም ከዳያስፖራ ኢትዮጵያዊ ሀዴ ኃይሌም እጩዎች ነበሩ። ከእነዚህ እጩዎች መካከል ልክ የዛሬ 12 ዓመት በ2004 በአውሮፓውያኑ አቆጣጠር ድምፃዊት ጸደኒያ ገብረ ማርቆስ አሸንፋለች። ጽዮን፣ ጸደኒያ ጋር ደውለሽ ነበር?
አዎ፣ ምክንያቱም እንደዚህ አይነት ነገር በሚፈጠርበት ጊዜ እንደዚህ አይነት ውድድሮች አስቀድሞ የተሳተፉ አርቲስቶች ካሉ የእነሱን አስተያየት መስማት ጠቃሚ ነው። ምንድን ነው ይሄ ውድድር የሚጠቅመው፣ ምን ቢደረግ አሸናፊነት ማምጣት ይቻላል የሚሉትን ነገሮች ከቀደም ካሉ ሰዎች በማንኛውም ዘርፍ ማምጣትና ማነጋገር፣ አስተያየታቸውን መቀበል ጥሩ ነው። ጸደኒያ ጋር ደውዬላት ነበር። እሷንም የጠየኳት የመጀመሪያ ጥያቄ ኮራ ውድድር ምንድን ነው? ምንስ ይጠቅማል ለኢትዮጵያውያን? ለአንቺስ ምን ጥቅም ሰጠሽ? የሚለውን ጥያቄ ነው ያቀረብኩላት የነበረው። የእሱን ምላሽ በመስጠት ነው የምትጀምረው።
የኮራ ሙዚቃ ውድድር እንግዲህ አፍሪካውያኖች ሙዚቃዎቻቸውን አቅርበው የሚወዳደሩበትና የሚሸለሙበት ነው። የተለያዩ የሙዚቃ ውድድሮች አሉ። ከዛ አካል አንዱ ነው። በቃ የትኛውም ዓለም ላይ እንደሚደረገው ምዕራባውያኖቹም እንደሚያደርጉት ብሪቲሽ ሚውዚክ አዋርድ፣ አሜሪካን ሚውዚክ አዋርድ፣ ዩሮፒያን ሚውዚክ አዋርድ እንደሚባለው በአፍሪካም ሙዚቀኞች ስራዎቻቸውን የሚያቀርቡበትና የሚወዳደሩበት የሚሸለሙበት ፕሮግራም ነው ማለት ነው።
ፕሮግራሙ ተደራሽነት ወይም የፕሮግራሙ ስፋት አፍሪካ ውስጥ የሚደረግ ነው እና የተከታዮች ብዛት፣ የፕሮግራሙ ይዘት፣ ውድድሩም አሸናፊዎች በሚገለጽበት ሁኔታ ያለው ነገር ምን ይመስላል?
እንግዲህ እኛ ሀገር ነው እንጂ ብዙ ስለ እነኛ አይነት ውድድሮች በደንብ ሚዲያ ላይ የማታየው እና በረጅሙ በደንብ በሰፊው ሲወራ ማናየው እንጂ በሁሉም አፍሪካን ሀገሮች በደንብ ይታወቃል። ተሳታፊዎች ብዙ አሉ። በሚሊዮን የሚቆጠሩ ተመልካቾች ይከታተሉታል። በአንዳንድ የቴሌቪዥን ጣቢያዎች ላይ ይተላለፋል። አሁን ያንኛ ስንወዳደር ቲቪ ፋይቭ የፈረንሳዮቹ በዛ ይተላለፍ ነበር። እንደ ዜና ሁሉ ይሰራል። አፍሪካ ላይ በደንብ ትልቅ ካቨሬጅ አለው። እኛ ያው በራሳችን ዓለም ውስጥ የምንኖር አገር ስለሆንን ብዙም ለእንዲህ አይነት ነገር ህዝባችን ስለማያውቅ ነው እንጂ በጣም የተለመደና የታወቀ ውድድር ነው። ተደራሽነቱም በስፋት ነው።
ከዚህ ውድድር የሚገኘው ጥቅም ምንድን ነው? ለምሳሌ ተሳትፏል፣ አንድ ሰው በዚህ ውድድር ተሳታፊ ነው፣ እጩ ሆኖ ይሳተፋል። ከዛ ደግሞ እንደገና አሸናፊም ሊሆን ይችላል። አንቺ አሸናፊ ነበርሽ በአንድ ወቅትና ምንድን ነው የሚገኘው ጥቅም? ለአርቲስቶቹ ምን አይነት ጥቅም ይሰጣል በዚህ ውድድር መሳተፍም አሸነፍም?
ምንድን ነው የሚገኘው ጥቅም ብለን ስናየው እንግዲህ በተለያየ መልክ ነው የምናየው። አንድ አርቲስቱም የራሱን ስራ ያስተዋውቃል፣ ታዋቂነትን ያገኝበታል። በተለይም ደግሞ የሀገሩ ሙዚቃ ከሀገር ውጭ ደግሞ የማስተዋወቅ ፍላጎትና አቅም ያለው ሰው ከሆነ በተለይ ትልቅ ስምን ያስገኝለታል። ከተለያዩ አርቲስቶች ጋርም ወይም የተለያዩ መድረኮች ላይ ዓለም አቀፍ መድረኮች ላይም ለመሳተፍ እድል ይኖረዋል። ሾኬስ ያገኛል። ሙያውንም ኢምፕሩቭ እያደረግ ይሄዳል ማለት ነው። ግን እንዲህ አይነት ውድድሮች ላይ ስንወዳደር ራሳችንን ደግሞ ከሀገር ውስጥ ሚዲያም ከሀገር ውስጥ እንቅስቃሴም ገፋ አድርገን ማውጣት መቻል አለብን። ዝም ብሎ ተወዳድሮም ደግሞ ቁጭ ብሎ ሀገር ውስጥ ብቻ የተሸላሚ ብሎ መቀመጥም ጥቅም የለውም። የራስንም ጥረት ይጠይቃል። ሽልማቱ ብቻውን የሚያመጣው ነገር የለም። ግን ሙያችን ላይ ከፍ ያለ አንድ እርምጃ ከፍ ያደርጋል። ዓለም አቀፍ ኤክስፖዠርም እንዲኖር ያደርጋል። እና እኔ እንግዲህ ኮራ ምን አመጣልሽ ብትይኝ እንግዲህ
እሱ ልጠይቅሽ ነበር።
ዓለም ላይ አሉ የሚባሉት ፌስቲቫሎች ላይ ሁሉ ስራዎችን አቀብ ያለው እኔም ብቻዬንም ሳይሆን ብቻዬንም ሆነ ከሌሎችም ሙዚቀኞች ጋርም በመሆን የተለያዩ ለዓለም አቀፍ ገበያ የሚሆኑ በወርልድ ሚውዚክ ካቴጎሪ የሚመደቡ ስራዎችን እየሰራው ብዙ ቦታ ዞር ያለው ብዙ ቦታ ስራዎች የማቅረብ ችያለሁ። ይሄ ምንድነው ጥቅሙ? እንዲህ አይነት ነገሮች ላይ መሳተፍ ማለት ነው።
አሁን እንግዲህ አርቲስት አቢ ላቀውና አርቲስት ቴድሮስ ካሳሁን ቴዲ አፍሮ እጩ ሆነዋል ለዚህ ለኮራ አዋርድና ይሄ ማሸነፋቸው እነሱ ጋር ብቻ ነው የሚያበቃው ወይስ የነሱ ስም ሲጠራ አብሮ የሚጠራ የአገር ስም አለ? ይሄ ለኢትዮጵያ እንደ አገር እንደዚህ አይነት ያሸናፊነት ስም ወይም ያሸናፊነት መንፈስ ከዚህ ውድድር ጋር የሚጠቅመው ነገር ወይም የሚያያይዘው ነገር አለ?
አርቲስት አሸነፈ ሲባል በተለያየ አቅጣጫ ነው ጥቅሙ የሚገኘው። የሻለው የአገርሽ ይተዋወቃል፣ ሙዚቃሽ ይተዋወቃል፣ ቋንቋሽ ይተዋወቃል። ከዛ በተረፈ በቀጥተኛነት ደግሞ ግለሰቡም ትልቅ እውቅናን ያገኝበታል፣ ስራውን ታዋቂ ይሆናል። ግን ይህንን ሁሉ ደግሞ የበለጠ ለመግፋት የሚቻለው አሸነፍ የተባለው አርቲስት በደንብ ከሌላ አህጉራዊ ይዘት ያለው ስራ ወይም አህጉራዊ አካሄድ ያለው መንገድ ሲከተል፣ ዓለም አቀፍ ስሜት ያለው አካሄድ ሲከተል የበለጠ ደግሞ የሽልማቱን ውጤት ከፍ ያደርገዋል ማለት ነው። ጥረትም ይጠይቃል። ሽልማት ብቻውን ምንም አያመጣም። ዞሮ ዞሮ አገር ይጠራል፣ ግለሰብ ይጠራል፣ ባህል ስም ይነሳል፣ ሙዚቃ ተያይዘው የሚመጡ ነገሮች አንድ ላይ ከፍ ይላሉ ማለት ነው።
ምን ትመኝላቸዋል?
ከተቻለ ሁለቱም፣ ካልተቻለ ከሁለቱ አንዳቸው ውጤት ይዘው እንዲመጡ እመኛለሁ።
አመሰግናለሁ ጸደኒያ፣ እግዚአብሔር ስጥልኝ።
እሺ፣ አሜን። ቴንክ ዩ ጸደኒያ።
እንግዲህ ሰሞኑን ከጸደኒያም ከቴዲም ከአቢላቀውም እንደዚሁ በየጊዜው አጋጣሚዎችን እየጠበቅን እናስኮመኩማችኋለን። ጽዮን፣ አንቺን አመሰግናለሁ። አቢንም አመሰግናለሁኝ። ጸደኒያንም አመሰግናለሁኝ። ምን ትጋብዙን ይሆን?
ከዛ በፊት ደግሞ እኔ አንተን አመሰግናለሁ። ስቱዲዮ ቁጭ ብለህ ይህን ፕሮግራም
ስላስተናገድክን
እናመሰግናለን። አንደኛው ተወዳዳሪ አርቲስት ቴድሮስ ካሳሁን ቴዲ አፍሮ ስለሆነ የእሱን በሰባ ደረጃ የተሰኘውን መጨረሻ ላይ ያወጣውን ነጠላ ዜማ ጋብዘን
ድንቅ ቴዲ አፍሮ ሰባ ደረጃ ሰፈሬ ነው በነገራችን
በእሱ ቆይታ እናድርግ።
እሺ።
ማጠቃለያ ዜና እናሰማለን። ታይዋን ውስጥ በብዙ ሺህ የሚቆጠሩ የመድን ሰራተኞች ታይናን ከተማ ላይ በደረሰው ከባድ ርዕደ መሬት ባስከተለው የስብርባሪዎች ክምር ውስጥ በሕይወት የተረፉ ሰዎች ካሉ እየፈለጉ ነው። 17 ፎቆች የነበሩበት አፓርትመንት መፍረሱ ከዛው ያልወጡ 120 ሰዎችን እየፈለጉ ነው። ቢያንስ 250 የሚሆኑ ሰዎች በስብርባሪው ውስጥ እንደቀሩ ይታመናል። ዩናይትድ ስቴትስ ውስጥ ለፕሬዚዳንትነት የሚወዳደሩት ሪፑብሊካውያን ትላንት በኒው ሃምፕሻር ክፍለ ግዛት ባደረጉት ክርክር በሀገሪቱ የውጭ ፖሊሲ ላይ ጠንካራ ክርክር አሰምተዋል። ክርክሩ የተካሄደው ኒው ሃምፕሻር ውስጥ የቅድሚያ ፕሬዚዳንታዊ ምርጫ ሊካሄድ ሶስት ቀናት ሲቀረው ነው። በክፍለ ግዛቱ በመጪው ማክሰኞ የሚካሄደው ምርጫ በብዙዎቹ ፕሬዚዳንታዊ ተወዳዳሪዎች ላይ ወሳኝ ውጤት ይኖረዋል። ይህን መሰረት በማድረግ ሳይሆን አይቀርም እስካሁን ባለው ጊዜ ዝቅተኛ የምርጫ አሃዝ ይዘው የቆዩ ተወዳዳሪዎች ክርክሩ እንደተጀመረ ወዲያውኑ የሞት የሽረት ያህል ተከራክረዋል።
የተከበራችሁ አድማጮች፣ በዚህ ምሽት ዘናም ብላችሁ ብዙ መረጃም እያገኛችሁ አብራችሁን ስለቆያችሁ ከልብ እናመሰግናለን። ዝግጅቶቻችን ተጠናቀቁ። በፕሮግራሞቹ አዘጋጆችና አቅራቢዎች አጠገቤ ባለችው ጽዮን ግርማ እንዲሁም በመላ ባልደረቦቻችን ስም በዚሁ እንሰናበታችኋለን። ነገ በመደበኛ ፕሮግራሞቻችን እንገናኝ። በእኔም በኩል ጤና ይስጥልን። በደህና እደሩ።
This program has come to you from the Voice of America, Washington.